Gambino BOA.
ሰላም ጤና ይስጥልኝ የጋቢና ቪ አድማጮች፣ የእሁድ ምሽት ህዳር 5 2014 ዓ.ም መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ጀምሯል። ኤደን ገረመው መርሃ ግብሩን በመምራት ተከታዩን ግማሽ ሰዓት ከእናንተ ጋር የምቆይ ይሆናል። ለዛሬም ልክ እንደተለመደ ሁሉ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል መልሳችሁ ብትሰማቸው መልካም ይሆናሉ ያልናቸውን ወጣት ተኮር ርዕሶች ይዘናል። አብራችሁን ሁኑ። በእሁድ ህዳር 5 2014 ዓ.ም የመረጥናቸው ሁለት ጥንቅሮች በከፍተኛ የትምህርት ተቋማት ላይ ያተኩራሉ። የመጀመሪያው ዘገባችን በህክምና ትምህርት ቤት ውስጥ ስላለ የወጣትነትና የትምህርት ሂደት ያስቃኘናል። እንደሚከተለው ተጠናቅሯል። ከፍተኛ ትምህርት ተቋማት ውስጥ ወጣቶች በትንሹ ከሶስት እስከ ሰባት እና ስምንት ዓመታትን ያሳልፋሉ። በእነዚህ ጊዜያት ውስጥም የሚኖሯቸው የህይወት ተመክሮች እንደሚማሩበት ተቋም፣ የትምህርት ዘርፍና አብሯቸው እንደሚማሩ ሌሎች ተማሪዎች ይወሰናል። በከፍተኛ ትምህርት ህይወት ውስጥ የመጀመሪያ ዲግሪን ለማግኘት ረጅም ዘመን ከሚወስድባቸው ዘርፎች መካከል ቀዳሚው የህክምና ትምህርት ነው። አብዛኛውን ጊዜም የህክምና ተማሪዎች ጓደኞቻቸው ተመርቀው ሲወጡና ለሁለተኛ ዲግሪ ሲማሩ እነሱ ግን በተማሪነት ተጨማሪ አመታትን ያሳልፋሉ። ታዳጊዎች እጅግ የሚጓጉለት የህክምናው ዘርፍ የትምህርት ህይወት ምን እንደሚመስል ካነጋገርናቸው ተማሪዎች መካከል በቅዱስ ጳውሎስ ሆስፒታል ሚሊኒየም የህክምና ኮሌጅ የመጨረሻ አመት ተማሪ የሆነችው ሲትራ ኑረዲን እንዴት ወደ ህክምና እንደገባች እንዴት አስረዳለች።
ወደም አፈታክ ለፈተና ልደሽ ሲቲ አንደኛ ምጣሽ ሜዲሲን ይሆን ይችላል ነው እንዴ ሚሊኒየም ኮሌጅ ተጣብ እኔ አፍሪካኛ ክፍል እያለ በዋነኝነት የማህበረሰቡ እንዴት አድርጌ ማገልገል እችላለሁኝ እንደዚህ የሚለው ላይ ነው አትኩሮቴ የነበረው እና በሰዓቱ ህክምናን ወይም ኢንጂነሪንግ እንደዚህ የመሳሰሉ ሳይሆን ጀስት አጠቃላይ እንዴት አድርጌ ያለኝን ስኪል ያለኝን እውቀት እንዴት አድርጌ በኋላ ላይ ኤክስፔሪየንስ አድርጌ ለሰዎችን ደግሞ መርዳት እችላለሁ የሚለው ላይ ነበር በዋነኝነት ፎከስ ማድረግ የፈለኩት ወይም አትኩሮት መስጠት የፈለኩት ነው። እንዳጋጣሚ ሆኖ ያው ህክምናም የቅድ ጦርስ ተፈተንኩ። እንደዛም ደግሞ አለፍኩኝና ያው ቤት ሊገባሁኝ ማለት ነው። መጀመሪያ አመት ህክምና ትምህርት ቤት በገባንበት ጊዜ እኛ ትምህርት ቤት ከፕሪሚየር ኮርሶች አይጀምርም እና ቀጥታ ወደ አንደኛ አመት ወደ ቤዚክ ሳይንስ የሚሉት እነዚህ የአናቶሚ፣ የፊዚዮሎጂ እንደዚህ የመሳሰሉ ትምህርቶች ነው ቀጥታ የሚገባ ማለት ነው። ስለዚህ ከመጀመሪያ ቀን ወደ ዋና ትምህርቶች ነው በዋነኝነት የገባ ነው እና ያው ሁላችንም አዲስ ነን፣ አንተዋወቅም ነበረ። ስለዚህ ቀጥታ ወደ ትምህርት ነበር ትንሽ ድንግር የማድረግ ነገር ነበረ። ኤክስፔክት ካደረግናቸው አንጻር እኔ በበኩል ኤክስፔክት እንዳደረግኩት ነገኘት ሁሉም ሰው ፎከስ የሚያደርገው ትምህርቱ ላይ ነው። ያለንም ትምህርቱን ሰብጀክት ማታዊን በደንብ አድርጎ አንብቦ ተረድቶ በፈተና ዝግጅት ላይ ነው በዋነኝነት አትኩሮት ብናደርግ የነበረው ነው። ትንሽ ይሄ ከሌሎች ጋር መተዋወቅ ምናምን ጊዜ የሚወስድ ነገር እንደሆነ ነበረ የሚመስል።
የጅማ ዩኒቨርሲቲ የአምስተኛ ዓመት የሕክምና ተማሪ የሆነው ዳግማዊ ሙልጌታ ግን ከሲትራ ለየት ባለ ምክንያት ነው ወደ ሕክምና ያተኮረው። ቀድሞውንም የሳይንስ ተማሪ የነበረው ዳግማዊ የመጀመሪያ ምርጫው አውሮፕላን አብራሪ መሆን ቢሆንም የቁመት መመዘኛውን ሊያሟላ ባለመቻሉ ወደ ሁለተኛው ምርጫው አዘንብሏል።
በእርግጥ እኔ ከዚህ ጀምሮ ሐኪም የመሆን ህልም አልነበረኝም። ግን እንዴት ነው ፓይለት የመሆን ፍላጎት ነበረኝ። ከዛ ቁመቴን ስለፈራሁኝ ከዛ ነው ወደ ህክምና ሰውክ መስላይ ውጤቱ ስለነበረኝ የቀየርኩት። ቁመቴ ነው ቁመቴ አጭር በመሆኑ ምክንያት ኳሊፊኬሽን እንትኑን የማልፍ አልመስለኝም። የፊዚካል ኤግዛሚኔሽኑን የፓይለቲንግ እና እሱን ፍራቻ ከሱ የሚሻለው ከሱ ቀጥሎ የሚሻለው ይሄ በመሆኑ ወደዚህ ይገባል።
የህክምና ተማሪዎች የዩኒቨርሲቲ ህይወት ከሌሎች የትምህርት ዘርፎች ውስጥ ካሉ ተማሪዎች በተለየ መልኩ በትምህርት በፈተና እና በዝግጅት የተጨናነቀ መሆኑ ላይ የሚስማሙት ሲትራና ዳግማዊ በትምህርት ሂደቱ ላይ ግን የተለያየ አተያየት አላቸው። ዳግማዊ የህክምና ዘርፍ ዘርፍ እንዲሁም የትምህርት ሂደቱ እንዲህ መሆኑን ያዘጋጀኝና የነገረኝ የለም ይላል።
በእርግጥ እኔ የመከረኝ ሰው አልነበረም። ዩኒቨርሲቲ ይህንን ይመስላል፣ ሕክምና ትምህርት ይህንን ይመስላል ብሎ የነገረኝና በቅርብ ያስረዳኝ ሰው አላገኘሁም ነበር በሰዓቱ። ግን ከመጣሁ በኋላ በጣም ከባድ ነበረ። ከለመድነው ከሁለተኛ ደረጃ ትምህርት ለየት ይላል። መግባባቱም ከሰው ጋር የዩኒቨርሲቲውን ህይወት እንዳለ ሆኖ ትምህርቱ ደግሞ በራሱ የሚያመጣው የተለያዩ እንትኖች አሉ። የተለያዩ አስቸጋሪ ቻሌንጆች ነው የምንላቸው አሉት ትምህርቱ በራሱ እና ሀይ ስኩል ላይ ለረጅም ጊዜ ጎበዝ ተማሪ ሆነሽ ኖረሽ አሁን ነዚህ ስትነቂ ማለት እንደዛ አይነት ትምህርት አይደለም ይበጥሽ ትንሽ ትምህርቱ ይከብዳል። ጎበዝም ብትሆኚ አንቺ እንደምታስቢው ውጤቶች ላታመጭ ትችያለሽ እና እነሱን ነገር አዳፍ ማድረግ በጣም ከብዶኝ ነበረ። ከዛ በተጨማሪ ደግሞ የተወሰነ ትንሽ ይሄ ኢቫሉዌሽን ስትደረጊ ወይም ውጤት አሰራሩ ወደ ሕክምና ስትገቢ ሁሉም ነገር ወረቀት ላይ አይሆንም። አንዳንዶቹ ከመምህራን ጋር ባለሽ ኮንታክት ይሆናል። ይሄ ቃል ፈተና የሚባል አለ፣ ኦራል ኤግዛሚኔሽን የምንለው እና እነዛ ደግሞ ትንሽ ራሳቸውን ችለው ፈተና አላቸው። አስቸጋሪ ነው። ብቻ ከሰው ጋር የሆነ ቀጥታ የሆነ ግንኙነት ስላለው ይህም ባነካካው ወዶት ፌርነስ ይጎለዋል።
ሲትራ ኑረዲን በበኩሏ ያለፉት 6 ዓመታት የትምህርት ቤት ውስጥ ያሳለፈቻቸው የክፍል ትምህርቶች እንዲሁም ደግሞ ከታማሚዎች ጋር በቀጥታ ተገናኝቶ መማሩ እንደሚያስደስታት እንዲህ ትገልጻለች።
በሕክምና 7 ዓመት ትምህርቱ ሲከፋፈል የመጀመሪያ 2 ዓመት የፕሪክሊኒካል በሚለው ነው የሚከፋፈለው እና አንደኛ 2ኛ ዓመት ብዙ ወር በትምህርት ቤት ውስጥ ክፍል ውስጥ እንደዚህ ከመምህር ጋር ከሌሎች ተማሪዎች ጋር አንድ ላይ ሆነን በሌክቸር ፓተርን ነበረ የምንማረው። ወደ ክሊኒካል የር በምንገባበት ጊዜ እና ሆስፒታል በምንገባበት ጊዜ ግን ከታማሚዎች ጋር አልጋ ተሰጥቶን ከፔሽንቶች ጋር ነበረ ኢንተራክሽን የሚኖረን ማለት ነው እና ከክሊኒካል የር እና ፕሪክሊኒካል የር በሚባሉት መካከል ላይ ይሄ ክሊኒካል የርን በጣም የተሻለ ሆኖ አግኝቸዋለሁ። የምንማራቸውን ትምህርቶች እውነት ሰዎቹ ላይ የምንማራቸው በሽታዎች ሰዎቹ ማኒፌስት አድርጎት እያሳዩት ምን ያመኛል፣ እንደዚህ አይነት ስሜት ይሰማኛል ያል እንደሚመጣበት የተማሪ እንደመጣንበት ጊዜ በጣም ደስ የሚል የሆነ ፕራክቲካል እያየናቸው ይመስለኛል እና በጣም ደስ ይል ነበረ። እየጨመር ለመውቀታችን እየጨመረ በሚመጣበት ጊዜ ደግሞ ለታማሚዎቻችን የምናደርግላቸው ነገሮችን እውቀታችን በዛው ልክ ስለሚጨምር በጣም የተሻለ እና በደንብ ኢንተራክቲቭ ኢንትረስቲንግ እየሆነ እንደመጣ ነው የሚመስለው።
ሲትራ የሁለተኛ ደረጃ ተማሪዎች የሕክምና ሳይንስን ከመምረጣቸው በፊት ሊያውቋቸው ይገባሉ የምትላቸውን ነገሮች ትገልጻለች።
ቤተሰቦች የሕክምና ትምህርትን ቀድሞ በሀይ ስኩል ደረጃ ወይም በዚህ ሰዎች ለሌሎች ሰዎች ሲመክሩ በምሰማቸው ነው በተመከብትም አዎ ይቻላል፣ ምንም ይቻል ነገር የለም፣ ያው ጎበዝ ተማሪዎች ናቸው ትችሉታላችሁ፣ እንደዚህ እንደዚህ የሚታሰሉት ነገሮች ይነሳሉ። እኔ ግን አንድ እንደ ሀይስኩል ተማሪ ሆኖ ቢነገረኝ ደስ ይለኛል። ወይም ደግሞ ያሉ ሀይስኩል ተማሪዎች መናገር እፈልጋለሁ የሚለው ነገር በዋነኝነት ሕክምናን እውነት እፈልገዋለሁ ወይ፣ ለምንድን ነው የሚመርጠው፣ የኔስ ብቁ ነኝ ወይ፣ እችላለሁኝ ወይ፣ ያንን 7 ዓመት ጊዜ አሳልፌ እዛ ባለን ቆይታል የምችለውን ያክል ተምሬ መውጣት ዝግጁ ነኝ ወይ? ይሻለኛል ወይ? ከሌሎች የተሻሉ አማራጮች አሉኝ ወይ? በኋላ ላይ እንዴት አሁን በተለይ በአሁኑ ጊዜ ያለው እንደዚህ የስራ የማግኘት አኳያ ለሱ ዝግጁ ነኝ ወይ የሚለውን ሙሉ ተገንዝበ መሆን ይኖርበታል። የተሟላ ጥናት መደረግ አለበት የሚሉ ማስበው።
ሲትራና ዳግማዊ ምንም እንኳን የሕክምና ትምህርት ከጊዜ አኳያ እጅግ የተጣበበ ቢሆንም ለመዝናናትና በተጨማሪ ጉዳዮች ላይ ለመሳተፍ ግን ጊዜ አይጠፋም ይላሉ። ዳግማዊ የራሱን ተሞክሮ እንዲህ ያስረዳል።
እውነትን ለመናገር ሕክምና ህይወት ላይ የመዝናናት ህይወት አለም የለምን ማለት ይቻላል። ሁሉም እንደ ጊዜ አጠቃቀም ይወሰናል። ጊዜ በአግባቡ የሚጠቀም ከሆነ አሁን እኔ ለምሳሌ የጅማ ማህበረሰብ የሬዲዮ ጣቢያ ላይ አገለግል ነበረ። ሞጣ ብሎ ኢትዮጵያ ሜዲካል ስቱደንት አሶሲሽን የሚባል ቦታ አሳተፍ ነበረ። የተለያዩ ኤክስትራ ካሪኩላር የሆኑ ስራዎች ወይም አክቲቪቲዎችን ፈጽም ነበረ በራሴ። እንደዚሁም ቴሌግራም ላይ አንድ ማህበራዊ ገጽ አቋቁሜ የህክምና ተማሪዎች ግጥም የሚጽፉ ፎቶ የሚያነሱ ምናምን እነዛን ነገሮች ታለንታቸውን እንዲያዳብሩበትን ፕላትፎርም የተወሰነች ትንሽ እንድትሆን ፈጥሬ ነበረ። እኔ በራሴ እና ጊዜ አጠቃቀም ውስጥ ካለ ድረስ ጊዜ ሁልጊዜም አለ። በእርግጥ ከሌላው ትምህርት የትምህርት ጫናው በጣም ከፍተኛ ስለሆነ ለረጅም ጊዜ አንብብን ይጠይቃል።
እጅግ ብዙ የሕክምና ተማሪዎች ስራ አጥ የሆኑ ሲቸገሩ እንደሚታይ ከሲትራና ከዳግማዊ ጋር ያነሳን ሲሆን ዳግማዊ ትምህርቱ ሲጨርስ ዘርፉን ለመቀየር ማቀዱንም ጠቁሟል።
የስራ ፈጠራ ማሰብ እስካሁን ይህንን እንደዚህ አይነት ፈጥሬ ይሰራለሁ ብዬ ሳይሆን ከተምሮ በኋላ ግን አሁን ባለው ሁኔታ እኔም ወደ ቢዝነስ አለሙ ብገባ የሚል ውስጥ ፍላጎት አለኝ። ምክንያቱም እንደምታዩ የስራ ቦታዎች የሉም። ህክምና ተምሮ ደግሞ ብዙ ጊዜ ለስድስት ለሰባት አመት ያክል ረጅም ፕሮሰስ ነው። አንድ አመት ቀኑ ሙሉ ሙሉ እየተነበበ ነው የሚችለው እና ብዙ ጊዜ ሌላ ነገሮች እንድታስቢ አይፈቅድም እና ከህክምና ወጥቶ ለመስራት የሚለው ቢከብድም እኔ እንደ ራሴ የማስበው አሁን አገሪቱ ያለችበትም አጣብቂኝ ጊዜ ስለሆነ እነዚህ ነገሮች ስላልተመቻቹ በራሴ ቢዝነስ እንሰራለሁ ብዬ አስባለሁ። የሚቻል ከሆነ ደግሞ ተደራጅተውም ከጓደኞቻችን ጋር ሆነ ክሊኒኮችን ለመክፈት በጣም ሪሞት የሆኑ ኤሪያዎችን ለማዳረስ እናስባለን።
ሲትራ በበኩሏ በዚሁ ለመቀጠልም ፍላጎት እንዳላት ገልጻ ከትምህርት እውቀት በተጨማሪም ሌሎች ክህሎቶችን ማዳበር ግን አስፈላጊ ነው ትላለች።
ሁላችንም በተለይ አሁን እንደ መጨረሻ ዓመት ሕክምና ተማሪ ብዙ ጊዜ አሁን ዲስከስ የምናደርጋቸው የምንወያይበት ጉዳዮች ናቸው። ሁሉም ሰው የሚጠይቀን አሁን በአሁኑ ኢትዮጵያችን ያው በሀገራችን ውስጥ ያለው ሁኔታ ብዙ ተስፋ የሚሰጣና ትንሽ ፍቅር የሚያሰኝ ነገር ነው። ሰባት ዓመት ተምረን ከወጣን በኋላ ያው ስራ ማግኘት አለመቻል ወይም ደግሞ በተማርንበት ሰዎችን ማገልገል አለመቻላችን በጣም የብዙዎቻችን የሚያሳስበንና እንወያይም በተደጋጋሚ የምናነሳቸው ነገሮች ናቸው። በዛው ልክ ያው ሕክምና ኮሌጅ ባለንበት ጊዜ ሌሎችም ኤክስትራ ካሪኩላር የሆኑ ነገሮችን ማለት ከትምህርቱ ውጭ የሆኑትን ሌሎች ብዙ እንዲያነሳት ጊዜም አንዳንድ ጊዜ ደግሞ ያው ኢንትረስቶቻችንም ባለማወቅ አንተሳሰብ ነው። አሁን ላይ እነሱን ነገሮች ሊከበር የማድረግ ከህክምና ውጪ ሌሎች ነገሮች ላይ እንዴት ምነት ይችላል ይሁን ወይም ደግሞ ሌሎች በፊት እንጎበድ የነበርንባቸው ነገሮች ከህክምና ጋር እንዴት ማገናኘት ይችላለሁን የሚሉትን ጥያቄዎችን ብዙዎቻችን አሁን መወያየት እና ማሰብ ጀምረናል ማለት ነው። ይህም አንድ እንደ ጥሩ ነው። በአንድ በኩል በጎን እንዳለ ሆኖ ሌላ ጋር የምናገኝበታል ነው ጊዜ ነው ማስበው። በአሁኑ ጊዜ ብዙ ሰው ሜዲካል ቴክኖሎጂ ወይም ደግሞ እንደዚህ ሌሎች ከህክምና ጋር የተገናኙ ህክምና ውስጥ እኛ እንደ ሪሲፒየንት ሆነን ወይም ደግሞ ህክምና ውስጥ ሆነን ኦኬ ይሄ እንደዚህ ነገር እንደዚህ ነው በስናተ ይችላል ብለን የምንላቸው ነገሮች መፍትሄ ወደ መፈለግም እንድንገባም አድርጎናል ብዬ አስባለሁኝ። እና እኔ በበኩሌ ከዚህ በፊትም ኢንትረስትድ ከነበርኩባቸው ነገሮች ውስጥ ህክምናን ኳሊቲ የህክምና ጥራትን ከማስተካከል እንዲሁም ደግሞ ታማሚዎች መጀመሪያ ወደ ጤና ተቋም ከመምጣታቸው በፊት ይሄ ሄልት ፕሮሞሽን ወይም እዚህ የቀድሞ ሄልት ፕሪቨንሽኖች እንደዚህ ላይ ለመስራት ነው እቅድ። የኢትዮጵያን አጠቃላይ በጤና ሴክተር ላይ ያሉትን ችግሮችን ለመፍታት ታማሚዎች ወደ ሆስፒታል ተቋም ወይም ወደ ጤና ተቋም በሚመጡበት ጊዜ ሊገጥሟቸው የሚችሉትን ችግሮችን ሰስቴይነብል በሆነ አዲስ በሆኑ መንገዶች ለእነሱ ጥረት ያለውን የጤና አገልግሎት ልት መስጠት እንችላለን የሚለው ላይ በመጪው አመታቶች ላይ መስራት እንፈልጋለን። ከዚያም በተጨማሪም ደግሞ ፌደራል ፍቃድ ከሆነ ምናልባት የህጻናት ህክምና ላይም በሸዳ ይጸደር ትመስለኝ።
ኢትዮጵያ ውስጥ በየአመቱ ከህክምና ሳይንስ የሚመረቁ ተማሪዎች ቁጥር እየጨመረ ቢመጣም ተመራቂ ሐኪሞች ግን በስራ አጥነት ችግር ለከፍተኛ ፍልሰት መጋለጣቸውን ባለሙያዎች ይናገራሉ።
Yeah.
ጋቢና ቬ ከአሜሪካ ድምፅ ዋሽንግተን ዲሲ የእሁድ ምሽት መሰናዶ ይቀጥላል። ተከታዩን ዘገባ ደግሞ እናስተዋውቃችሁ። ወጣትነትና የከፍተኛ ትምህርት ቤት ህይወት አስደሳች ቢሆኑም የዛኑ ያህል ግን የራሳቸውን ሆነ ጥያቄና ፈተናን ይዘው የሚመጡ ጉዳዮች ናቸው። በአብዛኛው ወጣቶች በከፍተኛ የትምህርት ተቋማት ውስጥ መደበኛ ትምህርት ላይ የሚያተኩሩ ሲሆን ለሌሎች ችግሮቻቸው ግን መፍትሄ የሚያገኙበት መንገድ አልተቀየሰም። በተለይም ደግሞ ከስነ ተዋልዶ ጋር ተያይዞ ጥንቃቄ በጎደለው ግንኙነት የተነሳ ሴት ተማሪዎች ለብዙ አይነት ችግሮች ይጋለጣሉ። ለዚህ መፍትሄ ይሆን ዘንድ በዲላ ዩኒቨርሲቲ ዲኬቲ ኢትዮጵያ ዜሮ ፕላኔት ሰኘ መርሃ ግብር ቀርጾ እየተንቀሳቀሰ ይገኛል። በዚህ ዙሪያ ያጠናቀርነው ከዘገባ ቀጥሎ ይቀርባል። ወጣቶች የ12ኛ ክፍል ሀገር አቀፍ ፈተናዎችን አልፈው ወደ ከፍተኛ የትምህርት ተቋማት ሲገቡ ከትምህርት በተጨማሪም በአጠቃላይ ውሏቸው፣ አስተሳሰባቸውና የህይወት ተሞክሯቸው ብዙ አይነት ለውጦችን ያስተናግዳሉ። አብዛኛውን ህይወታቸውን በቤተሰብ ቁጥጥርና ምክር ስር ያሳለፉ ተማሪዎች በቀጥታ ወደ ከፍተኛ ትምህርት ቤቶች ሲገቡ እንዲሁም ራሳቸውን መቆጣጠር ሲጀምሩ ግራ መጋባትና ድንግዝግዝ ማለት ሲያጋጥማቸው ይታያል። ለዚህ ታዲያ በዩኒቨርሲቲ ውስጥ ለሚያጋጥማቸው ነገሮች በእውቀት ላይ የተወሰነ ውሳኔ ለመወሰን እንዲያስችላቸው ዲኬቲ ኢትዮጵያ በዲላ ዩኒቨርሲቲ ሴቶች ላይ ትኩረትን ያደረገ ዜሮ ፕላን የተሰኘ መርሃ ግብር ጀምሯል። በዲኬቲ ኢትዮጵያ የከፍተኛ ትምህርት ተቋማት ፕሮግራሞች አስተባባሪ የሆኑት አቶ ሽመልስ ገበየው ስለ መርሃ ግብሩ እንዲህ ያስረዳሉ።
የዜሮ ፕላን ማለት በዩኒቨርሲቲና ኮሌጅ ተማሪዎች ላይ የሚከሰቱ ስነ ተዋልዶ ጤና ችግሮችን ለመከላከል ተማሪዎችን ደግሞ አቅማቸውን ለማጎልበት የተቀረጸ የፕሮግራም መጠሪያ ነው። የዚህን ስንመለሻ ያገኘ ነው የዓለም ፕሬስ ቀን በሚከበርበት ጊዜ ከነበሩ የተለያዩ መሪ ቃሎች ይኖራሉ። ከዛ መካከል አንዱ ጌቲንግ ቱ ዜሮ ዜሮ ማድረግ የሚል ነው እና ያንን መነሻ በማድረግ ዜሮ ለማድረግ ማቀድ ዜሮ ፕላን የሚለውን ስያሜ ሰጠ ነው። ዋናው ዓላማው በተማሪዎች መካከል የሚከሰቱትን ስነ ተዋልዶ ጤና ችግሮች ዜሮ ማድረግ፣ ከዚህ በተጨማሪም ደግሞ ይህን ተከትሎ የሚመጡ የትምህርት ማቋረጥና ከህይወት ግብ የመሰነካከል ጉዳይን እንደዚሁ ዜሮ የማድረግ ዓላማና ግብ ያለው የፕሮጀክት መጠሪያ ስም ነው።
ስነ ተዋልዶና የወጣቶችን ህይወት በተመለከተ ከዚህ ቀደም የነበረው አቀራረብ ወጣቶችን ለማስተማር የሚሄድ እንጂ የእነሱን ለመስማትና ለማዳመጥ እንዲሁም ለመረዳት አልነበረም የሚሉት አቶ ሽመልስ በዲላ ዩኒቨርሲቲ ውስጥ የተቋቋመው ይሄ የዜሮ ፕላን መርሃ ግብር ማረፊያ ቤት፣ መጽሐፍትን፣ ነጻ ኢንተርኔት አገልግሎትንና የመወያያ እድልን በማመቻቸት ወጣቶቹን ማዳመጥ ችሏል ይላሉ።
በመሰረታዊ ናቸው ብለን ማነሳቸው ጥንቃቄ የጎደለው ያልጠበቀ የሴት ግንኙነት፣ ያልተከተለ የሚመጣ ለኤች አይ ቪ ኤድስ እና የሚጨበረዙ በሽታዎች መጋለጥ፣ ያልታቀደ እርግዝና የመሳሰሉት ነገሮች ለሰንሰዋሉ ጤና ችግር ይከሰታሉ እና እነዚህ ችግሮች ምንድን ነው መንስኤያቸው? ስለዚህ እነዚህ ለመከላከል መጀመሪያ ከምንጩ ማድረግ የተሻለ ነው የሚለውን ሀሳብ ይዘን በተለያየ መንገድ ተማሪዎቹን ለማገዝ እንሞክር ነበረ። መጀመሪያ አካባቢ ላይ ቀጥታ እኛ አዋቂዎች፣ እነሱ ደግሞ ሰሚዎች የሚሆኑበት አይነት አካሄድ ለማስተማር ለማሰልጠን ብቻ እንቅስቃሴዎች እናደርግ ነበረ። እሱ ብዙ እንዳልሰራንም አየ ነው። ከዛ በኋላ ምክንያቱም በዚያ እንቅስቃሴያቸው ውስጥ ተማሪዎች ችግር አለባቸው፣ ስለዚህ ለችግራቸው መፍትሄ ልናሳያቸው ልንሰጣቸው ይገባል የሚል እምነት ስለነበረ፣ በኋላ ላይ ግን ይህ እንደማይሰራ ስናውቀው ተማሪዎች የችግራቸው መፍትሄ እንደሆኑ ማመን ጀመረ። በዚያ የተነሳ እኔ መፍትሄ የሚል ሀሳብ ይዘን ወደ እነሱ ስንቀርብ ተማሪዎቹ ራሳቸው እንዴት ችግራቸው ቢፈታ ደስ እንደሚላቸው፣ የምን አይነት መልክ ቢነገራቸው እንደሚወዱ ሀሳብ ሰጥተው የዛ ሀሳባቸው የተጨነቀ ውጤት ነው ዜሮ ፕላን ላይ የወለደው።
በዩኒቨርሲቲ ውስጥ በዜሮ ፕላን ውስጥ አባል የነበረችውና እስከ 2013 ማብቂያ ድረስ በፕሬዝዳንትነት ያገለገለችው ወጣት ቢታንያ ዳዲ ቡድኑ የእህትማማችነትን ስሜት በመፍጠር እንዲተባበሩ፣ እንዲተጋገዙ እንዲሁም ስለ ትምህርት ውጤት፣ ስለ ህይወት ክህሎት እንዲያውቁ ረድቶናል ትላለች።
በጣም ደስ የሚለው ነገር የነበረው እህትማማችነት ነበረ። በጣም የምትያዩ ነበረ፣ የሚተጋገዝ ነበር፣ ስንደክም የሚደረፋሳ ነበረ። አንዳችን አንዳችን ጥንካሪ እናውቅ ነበር እና ሰፖርቲቭ ነበር። አብረን በጣም ደስ የሚል ቆይታ ነበር ያሳለች ነው እና በጣም ዋጋ ሰጥተን ነበር ለብዙ ነገራችን፣ ለራሳችን አልፎ ደግሞ አጠገባችን ላለች እህት ትኩረት እንድንሰጥ፣ መታየት እንዲኖር፣ ምንም አይነት ልዩነት እንደሌለ በመሀላችን የመጣንበት አካባቢ አልወሰነንም፣ እምነት አልወሰነንም፣ አመለካከታችን አልወሰነንም እና ብዙ ነገር በአንድ መንፈስ ቤት ማማች መሰበት የሚንቀሳቀስ ነበር። በጣም ደስ ይል ነበር። ያ እንደዋናነት ብዙ ነገሮችን አግብ ነገሮች ስላሉ ወደ ራሴ ሲነግሮች በሁለት ነገር በደንብ አድርጎ አግዝኛል። በዚህ ብቆይተው መጀመሪያው በትምህርታችን ወይም በራሴ በግሌ በትምህርት ከነበረኝ ሞቲቬሽን ኮሚትመንት በጣም የበለጠ እንደነቃ አቅም ያ ብቻ እንዳልነበር አግዘኛል። የበለጠ እንዳነበበር፣ የበለጠ እንዲሰራ፣ የበለጠ መማር እንዳለብኝ እና ከኔ በጥቂት በጣም የሚጠበቁ ነገሮች እንዳሉ በህይወቴ ለእኔ ብቻ ሰው ለእኔ ሰዎች መድረስ ምስል መሆኑን አላማውን ግብ እንዲኖረኝ በተሻለ ደግሞ ከኔ አልፎ እኔ ብቁ ሆኑ ሌሎች ማብቃት የምችል አይነት ሴት እንደሆን አስብኛል። ሌላኛው ደግሞ በዋናነት ሲሰራ ለኔ ሳግዝ በነበረበት በዚህ ነገሮች ላይ መታሉ ጤናችንን በቂ እውቀት እንድናገኝ ከሚያልፎ ለሌሎች ጓደኞቻችን በዚህ ቤተሰብ ምክንያቱም ትልቁ ኢሴቱ ነበረ። በግልጽኛ ማውራት ነገር የለንም። ከቤተሰብም ስንመጣ ጓደኞቻችንም ጋር ምታለና አካባቢ ጉዳዮችን እዛ እናውራባቸውም የሚያሳሪ ማለት በጣም ከቤት በቂ እውቀት ይዘና ንመጣ ከዚህ ግቢ ስንመጣ ግን ነፃነቱ አለ። ይሄ ለመዝናናቸው ይዘጣ ያለ ነገር አለ። ስለ ይሄ ሪሌሽንሽፕ ጉዳዮች ብዙ አናውቅም። እነዚህማ ምስል ጉዳዮች ላይ ኤክስፒሪየንስ ካላቸው ሰዎች ከመስማት አለፈ እኛ ህይወታችንን አውቀ ነው በዛ መልኩ ጋይድ አድርገን አልነበረም እየመጣ ነው እና ስለማወቅ ስም ይደረግብን ነገር በጭቀት ዘር አልመጣንም ነበር። ጊዜ ያ ደግሞ ትልቅ ነበረ። በተለይ ለሴት ተማሪዎች ከስንታንድ ጤና ዙሮ በሚገባ እንድናውቅ ሰኛልሱ ይህን ጉዳይ ማወቅ ደግሞ እንደሚፈልጉ ለጓደኞቻችን ለሚጓደኞቻችን ለሚቀርቡን ሰዎች ላይ ቤተሰባቸው እንደልጽባቸው ምን የምናሰባቸው ነገሮች ነበሩ። በጣም ብዙ ና ለብዙዎቻችን ሀሳብ መጋራት ችለናል። በዚህ ውስጥ
ልክ እንደሷ ሁሉ የቀድሞ የዜሮ ፕላን አባልና የአሁኗ የዲላ ዩኒቨርሲቲ የህግ መምህርት የምስራች ያለው ዜሮ ፕላን ከስነ ተዋልዶ በላይ የህይወት አላማና እቅድ እንዲሁም በራስ መተማመንን ለማዳበር ዋጋው ከፍ ያለ ነው ትላለች።
ዜሮ ፕላን መርሃ ግብር የሚካሄድበት ክፍል መጽሐፍቶች የነበሩት በጣም ተዋበና
ያው ያመቱ ልጆቹን ጨምሯል። ግን መጀመሪያ ሳገኘው ሳቢና ማራኪ ነበርና ከመጀመሪያው ስቴጅ መርሃ ግብር በኋላ በጣም እየተሳብኩ መጣፎችም አነብ ነበር። ከዛ በኋላ ግን ለአባልነት የተመለመልኩት በኢንተርቪው በቃለ መጠይቅ ማስታወቂያ ተለጥፎ ነው። በአባልነት ተመልምዞ ከዛ በኋላ አስተባባሪ ሆኜ ያለፈው ማለት ነው። ዩኒቨርሲቲ ስትገቢ፣ ሶስተኛ ትምህርት ተቋም ስትገቢ ሌላ የህይወት ምዕራፍ ነው የምትጀምሪው እና ያንን የህይወት ምዕራፍ ስትጀምሪ የማወቅ ጉጉት ይኖራል። ሁሉም ነገር ደግሞ በአንድ ያስታውቅም እና ይህን ውስብስብ ያለና እንዴት ነው ደንገዝገዝ ያለ ሁኔታ ውስጥ ነው የምትሆኝ። በደንብም ድርቅ ብሎልሽ ነገሮችን አታውቂም፣ ወይም ደግሞ ጥልምም አይለብሽም። የሆነ ነገር እንደሚያስፈልግሽ የሆነ ነገር እየታገልሽ እንደሆነ ታውቂያለሽ፣ ግን ምን እንደሆነ ላታውቂ ትችያለሽ። እና ያንን መርሃ ግብር ተቀላጭ ህልሜን እያፋለገ ህልሜን አግኝቼ ደግሞ እንዳጎለብተው ነው ያደረገኝ። እና በጣም ትልቅ ዛሬ ያለሁት ምስራች መሆን የሚፈልጋት ምስራች ልሜት ነው። ጊዜ አመታቶችም አልባከንብኝም። ወጣትነት የማይቆጭ ወጣትነት ነበር የነበረኝ እና ያ እንዲሆን ያደረገኝ ያ መርሃ ግብር ነው። መርሃ ግብሮቻችን የሚነበሩ የተለያዩ ፕሮግራሞች ይዘጋጃሉ። ተማሪዎች በቀጥታ የሚሳተፉባቸው እንዲሁም የማማከር አቻላቻ ምስክር መጠን እንትናለን። አቻዎቻችንን እናማክራለን። አቻዎቻችን ደግሞ እኛን የሚያማክሩናል። ከዛ ውጭ ደግሞ የተማሪዎችን ጉዳዮች እናስፈጽማለን። ጉዳይ አስፈጻሚ የራሱ ቡድን አለ። ጉዳዮች እናስፈጽማለን።
አቶ ሽመልስ ከዲላ ዩኒቨርሲቲ በተጨማሪም በሌሎች ዩኒቨርሲቲዎች ውስጥም የዜሮ ፕላን መርሃ ግብር እየተስፋፋ ነው ይላሉ። በቀጣይ ወንዶችም ተሳታፊ እንዲሆኑበት መርሃ ግብር እየተቀረጸ መሆኑን አቶ ሽመልስ ገበየው አስታውቀዋል። ለአሜሪካ ድምጽ ኤደን ገረመው ከዋሽንግተን ዲሲ። የተከበራችሁ አድማጮቻችን የእሁድ ምሽት የጋቢና ቪ መሰናዶው እዚህ ላይ ተጠናቀቀ። የደንገረመው መርሃ ግብሩን በመምራት አብሬያችሁ ቆይቻለሁ። በነገው ምሽት በመደበኛው የሬዲዮ በቴሌቪዥን መሰናዶ እንገናኝ እያለን በዚሁ እንሰናበታለን። ደህና ደሩ።
موسيقى